ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
ሩቅ ቦታ ስትሄዱ መኪና ላይ አንድ ላይ ተራራርባችሁ አትቀመጡ ነው ያለ። ደግሞ እጃችሁን በሳሙና ታጠቡ አሉ። አትጨባበጡ፣ ላበላብ እንዳይሆናችሁ እጃችሁን ማሁንም በሳሙና ታጠቡ ነው የተባል ነው። እና ይሄን ደግሞ ለመስማት ትምህርት መጥቶ የሚያስተምረን ዜጋ የለን። ግዳ ነው ሰምቼ የመጣው እንጂ እዚያ ገምሳ ላይ መብራትም ያስቸግረናል። በሚዲያም ለመነጋገር ግን ኔትወርክ የለን። ስለዚህ ችግራችን ይሄ ነው እንጂ ይሄን ሰምተናል። ይኸው እስካሁን በሽታ የለንም። እኛ በፈጣሪ ስለምናምን ፈጣሪ ለምን እንኖራለን ብለን ዝም ብለን እንደዚሁ ነው ያለ ነው። እኛ እንጨባበጣለን፣ አብረን ነው የምንበላ፣ አብረን ነው የምንጠጣ። እጃችንም በሳሙና የምንታጠብበት ሰዓት የለንም። ለእኛ ደግሞ የተባለው ሳሙናም አልገባልንም፣ ሐኪምም አላደለልንም፣ ሐኪምም አላስተማረንም። ስለዚህ ምኑን አይተን ነው እኛ ምን ይሄር ላይ መራቅ የምንችለው?
ማህበራዊ ፍረክታ የምንለው ይህም ማለት ህብረተሰቡ ህዝብ ከተሰበሰበት ቦታ እንዲርቅ፣ ቤት እንዲቀመጥ፣ የሚነካካቸውን ነገሮች ከሰላምታ ጀምሮ ያሉ ንክኪዎችን እንዲቀንስ የሚደረግበት ነው። ይሄ ቫይረሱም ከያዘው ሰው ወደ ጤነኛው ሰው የሚሄድበትን ስርጭት ለመቀነስ ይረዳል።
ቀድማችሁ የሰማችሁት የሆሮ ጉድሩ ወለጋ አሙሩ ወረዳ ነዋሪ ናቸው። ስለ ኮሮና ቫይረስ ያላቸውን መረጃ ተጠይቀው የሰጡት ምላሽ ነው። ተከትሎ የሰማችሁት ደግሞ በካሊፎርኒያ ዩኒቨርሲቲ የህብረተሰብ ጤናና የውሃ ሀብት ተመራማሪ ዶክተር ሰለሞን ክብረት ናቸው። ለማብራሪያ ይዘናቸው እንመለሳለን። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ጤና ይስጥልን፣ እንደምናመሻችሁ። እሁድ የካቲት 20 2012 ዓ.ም ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱን ዜና የማሰማችሁ ሶሎሞን አባተ ነኝ። ኢትዮጵያ ውስጥ ለኮሮና ቫይረስ መጋለጣቸው የተረጋገጠ ሰዎች ቁጥር 21 መድረሱ ተገለጸ። የጤና ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዛሬ የሰጡትን መግለጫ የተከታተለው ሙክታር ጀማል ዝርዝሩን ይዟል።
ዛሬ 5 የኮሮና ቫይረስ ታማሚዎች በመገኘታቸው በአጠቃላይ ቁጥሩ ወደ 21 ማሻቀቡ ተገልጿል። የመጀመሪያዋ ታማሚ የ26 ዓመት ዕድሜ ያላት የአዲስ አበባ ነዋሪ ስትሆን መጋቢት 8 ከብራሰልስ ቤልጅየም እንዲሁም መጋቢት 12 ወደ ካሜሩን የጉዞ ታሪክ እንደነበራቸው ተገልጿል። ሁለተኛውና ሦስተኛው የኮሮና ቫይረስ ታማሚ የአንድ ቤተሰብ አባል የሆኑ ሲሆን የ14 ዓመትና የ48 ዓመት የአዳማ ከተማ ነዋሪ መሆናቸው ተገልጿል። ሁለቱ የአዳማ ከተማ ነዋሪዎች ባለፈው በአዳማ ከተማ ቫይረሱ የተገኘበት ሰው ጋር ግንኙነት እንደነበራቸው ተጠቅሷል። ሌላው ማምሻውን የኢትዮጵያ ህብረተሰብ ጤና ኢንስቲትዩትና የኢትዮጵያ ጤና ሚኒስቴር ያወጡት መግለጫ እንደሚጠቁመው የዱባይ ጉዞ ታሪክ ያላቸው ሁለት ሰዎች ቫይረሱ እንደተገኘባቸው ነው የሚያነሳው። የ38 ዓመት ዕድሜ ያለው ወንድና የ35 ዓመት ዕድሜ ያላት ሴት ሁለቱም የአዲስ አበባ ከተማ ነዋሪና ኢትዮጵያውያን መሆናቸው የተገለጸ ሲሆን በተደረገው የላብራቶሪ ምርመራ ቫይረሱ እንደተገኘባቸው የተነገረው። ከአዲስ አበባ ውጪ በአዳማ ከተማ ለሁለተኛ ጊዜ በወጣው ዜና 3 ሰው በቫይረሱ መያዙን ተከትሎ አዳማ ከተማ አለመረጋጋት ታይቶባታል። የከተማው አስተዳደርም የትራንስፖርት እንቅስቃሴ ሙሉ በሙሉ እንዲቆም አስታውቋል። ከአዳማ ከተማ በተጨማሪ በአዳማ ቅርብ ርቀት የምትገኘው አሰላ ከተማ የትራንስፖርት እንቅስቃሴ እንዲቋረጥ አዛለች። በአዳማ ከተማ ተዘዋውሬ ለመመልከት እንደሞከርኩት ከተወሰኑ ጥቂት ሰዎች ውጪ ምንም አይነት እንቅስቃሴ የማይታይ ሲሆን እንቅስቃሴ የሚያሳዩ ሰዎችም ቢሆኑ ለዕለት ጉርሳቸው የሚሆነውን ለመሸመት የሚሯሯጡ መሆኑን ታዝቤያለሁ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር። በዓለም ዙሪያ በኮቪድ-19 የሞተው ሰው ቁጥር ከ31,000 አለፈ። ለኮሮና ቫይረስ መጋለጡ የተረጋገጠው ሰው ቁጥር ዛሬ ከ680,000 በላይ ሆኗል። የአዲሱን ኮሮና ቫይረስ ዓለም አቀፍ ወረርሽኝ ሰንጠረዥ የምትመራው ዩናይትድ ስቴትስ የተጋለጡባት ሰዎች ቁጥር ከ121,000 በላይ የዘለቀ ሲሆን በተከታዩዋና የአውሮፓ የኮቪድ-19 ማዕከል በሆነችው ጣሊያን ወደ 92,500 የሚጠጋ ቁጥር ያለው ሰው ኮሮና ቫይረስ እንዳለው ተረጋግጧል። የዓለም የሞ የሞት መጠን ሲሶው የደረሰው ጣሊያን ላይ ሲሆን ዩናይትድ ስቴትስ እና ፈረንሳይ እያንዳንዳቸው 2000 ሰው እስካሁን እንደሞተባቸው ዛሬ አሳውቀዋል። የኮሮና ቫይረስ ወረርሽኝ የተጫረባት የቻይናይቱ ሁቤይ ክፍለ ሀገር ማዕከል የሆነችው ውሃን ሙሉ ከሚባል መዘጋቷ ወጥታ አሁን ቀስ በቀስ እያገገመችና ወደ መደበኛ ሕይወቷ ለመመለስ እየጣረች ታይታለች። ዛሬም እንግሊዝ ጠቅላይ ሚኒስትሯን ጨምሮ ከ17300 በላይ የኮሮና ቫይረስ ተጋላጭ አላት። 1019 ሰው ሞቶባታል። ስፓኝ በአንድ ቀን ብቻ ዛሬ 838 ሰው በኮቪድ-19 ምክንያት አጣ። የሟቹ አጠቃላይ ቁጥር ከ6500 በልጧል። ከ38300 በላይ ሰው የታመመባት ኢራን 2460 ሰው አጣለች። ሀገራቸውን ለሶስት ድፍን ሳምንታት ሙሉ በሙሉ የዘጉት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ ከህዝባቸው ይቅርታን ጠይቀዋል። በዚህ ሁሉ ችግርና መከራ ውስጥ እንድታልፉ በመገደዳችሁ ይቅር በሉኝ። አሁን ያለነው በልዩ ሁኔታዎች ውስጥ ነው። ይህ እኮ በሕይወት በመኖርና በሞት መካከል ያለ ግብግብ ነው ብለዋል ሞዲ። በህዝቧ ብዛት ቻይናን ተከትላ በዓለም ሁለተኛ የሆነችውና ታዳጊ ምጣኔ ሀብት የምትባለው ህንድ እስካሁን ኮሮና ቫይረስ እንደደረሰባቸው አረጋግጫለሁ ያለችው 987 ሰው ሲሆን 25 ሞተውባታል። በዩናይትድ ስቴትስ ግዙፏ የኮቪድ-19 መናኸሪያ የሆነችው ኒውዮርክ 52,000 ሰው እንደተጋለጠባት ተረጋግጧል። እስካሁን የሞተው ሰው ቁጥር ከ700 በልጧል። የዩናይትድ ስቴትስ ባህር ኃይል የመርከብ ላይ ሆስፒታል ከኮቪድ-19 ጋር ላልተያያዙ ሌሎች ህሙማን ሕክምና ለመስጠትና ለማስተኛትም ወደብ ትጠግታለች። የኒውዮርክ አጎራባች የሆኑት ኒው ጀርሲና ከኔክቲከት ግዛቶችም ኮሮና ቫይረስ አብዝቶ ከተስፋፋባቸው መካከል ናቸው። በድፍን ኒውዮርክ ከተማ በሁሉም ክፍላተ ከተማ ጥቂት እንኳ ሕይወት ብናተርፍ በሚል እምነት መስዋዕትነት እየከፈሉ ናቸው ላሏቸው የጤና ባለሙያዎች አድናቆታቸውን የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ 250,000 የአፍና የአፍንጫ መሸፈኛ ማስኮችን በድርጅታቸው ስም ለግሰዋል። የኮቪድ-19 ወረርሽኝ በተረጋጋ መንፈስና በትኩረት በጋራ መጋፈጥ እንዲቻል በመላው ዓለም በሚካሄዱ ግጭቶች ተኩሶች ሁሉ እንዲቆሙ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬጅ ላሰሙት ጥሪ ድጋፋቸውን እንደሚሰጡ የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ አስታወቁ። በሽታው ድንበሮችን አያውቅም ብለዋል አቡነ ፍራንሲስ። ጣሊያን ዝግ በመሆኗ ምክንያት ቅዱስ ጴጥሮስ አደባባይ ከሚገኘው ቤተ መጻሕፍታቸው በቪዲዮ የዜና ጉባኤ ባስተላለፉት ሳምንታዊው ቡራኪያቸው ሁሉንም አይነት የጠብና የግጭት ግንኙነቶቻችሁን አቁሙ፣ ሰብአዊ እርዳታዎችን ማድረስ እንዲቻል መተላለፊያ መንገዶችን ክፈቱ፣ እጅግ ተጋላጭ የሆኑና እየተጎዱ ያሉ ትኩረት እንዲያገኙና ዲፕሎማሲያዊ ጥረቶች እንዲደርሱላቸው አግዙ ብለዋል። የወህኒ ቤቶች ሁኔታ እጅግ አሳዛኝ አደጋ ሊያስከትል ይችላል ሲሉ አቡነ ፍራንሲስ አስጠንቅቀዋል። ኢትዮጵያ፣ ሱዳን፣ ጀርመንና ኢራንን ጨምሮ ብዙ ሀገሮች እስረኞችን የለቀቁ ሲሆን ወህኒ ውስጥ ሳሉ 6 እስረኞች በሞቱባት ጣሊያንና ሰሜን ታይላንድ በሚገኙ እስር ቤቶች ውስጥ አመጾች ታይተዋል። በአንዳንድ የደቡብ ምስራቅ እስያ ሀገሮች ውስጥ የሚስተዋለው የኮሮና ቫይረስ ተጋላጭነት ዝቅተኛ ቁጥር ከምርመራ እጥረት ጋር የተያያዘ ሊሆን እንደሚችል የጤና ባለሙያዎች ተናግረዋል። አግባብነት የሌለው ዝቅተኛ ቁጥሮችን ይፋ ማድረግ ኮቪድ-19 ይበልጥ እንዲስፋፋ ሊያደርግ የሚችል ለመቀልበስ የሚከብድ መዘዝ የሚያስከትል አደገኛ መዘናጋትን ይፈጥራል ሲሉም ባለሙያዎቹ አስጠንቅቀዋል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሳዑዲ አረቢያ በየመን ሁቲ ተዋጊዎች የተወነጨፉ ሚሳይሎችን አምክኛለሁ ማለቷን የሀገሪቱ የዜና ወኪል ኤስፒኤ ዛሬ ዘግቧል። ከሁቲዎቹ ጋር እየተዋጉ ያሉት በሳዑዲ የሚመሩ የጥምረት ኃይሎች ትናንት ጠልፈው እንደጣሏቸው የተናገሩት ወደ ዋና ከተማይቱ ሪያድ የተተኮሰ አንድ ሚሳይልና ከየመን ጋር በሚዋሰነው ጂዛን ከተማ ላይ ሌላ ሚሳይል መሆኑን ነው። ሪያድ አየር ላይ በመከነው ሚሳይል ስብርባሪ 2 ሰዎች ላይ መጠነኛ ጉዳት ከመድረሱ በስተቀር የደረሰ አደጋ እንደሌለ የሀገሪቱ የሲቪል መከላከያ ቃል አቀባይ ሌተና ኮሎኔል መሐመድ አልሐማድ እንደነገሩት ኤስፒኤ ዘግቧል። ማሊ ውስጥ መራጮች ዛሬ ፓርላማቸውን ለመምረጥ ድምጽ ሰጥተዋል። 147 መቀመጫ ላለው ፓርላማ ዛሬ የተካሄደው ምርጫ በጸጥታ ስጋቶች ምክንያት ባለፉት 2 ዓመታት ውስጥ ለብዙ ጊዜያት ሲተላለፍ ቆይቶ ነበር። 18 ሰዎች ለኮሮና ቫይረስ የተጋለጡባትና ትናንት አንድ ሰው እንደሞተባት በተናገረችው ማሊ የፓርላማ ምርጫ ላይ የኮቪድ-19 ወረርሽኝ ብርቱ ስጋት መደቀኑ ተዘግቧል። ለዜና የተያዘው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁ ቆዩ። በኔ በኩል ጤና ይስጥልኝ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ነው። የኮሮና ቫይረስ እና የህብረተሰቡ ግንዛቤ በሆሮ ጉድሩ ወለጋ የሆሮ ጉድሩ ወለጋ ኡሙሩ ወረዳ አንዳንድ ነዋሪዎች የስልክ የኢንተርኔትና መንገድ የመሳሰሉት መሰረተ ልማቶች አለመሟላት ምክንያት የኮሮና ቫይረስ ወረርሽኝን በተመለከተ ትክክለኛና በቂ መረጃ እያገኘን አይደለም ሲሉ ገለጹ። የዞኑ ጤና መምሪያ የሰዎችን እንቅስቃሴ በመቀነስና ለህብረተሰቡ ግንዛቤ የሚሰጥ ግብረ ኃይል ተዋቅሮ ተመሳሳይና በቂ መረጃ ለማድረስ እየሰራ ነው ብሏል። የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው የስልክና ኢንተርኔት አገልግሎት በሌለበት ስፍራ ጭምር የተለያዩ የመገናኛ ዘዴዎችን በመጠቀም ህብረተሰቡ ከኮሮና ቫይረስ እንዲጠበቅ ግንዛቤ እየተሰጠው ነው ይላሉ። ዘጋቢያችን ናኮር መልካ ለአጭር ጊዜ ወደ ስፍራው ተጉዞ ነበር። በተከታዩ ዘገባ ሁኔታውን ያስቃኘናል።
ሰሞኑን ለስራ ጉዳይ ወደ ምዕራብ ኦሮሚያ ሆሮ ጉድሩ ወለጋ አሙር ወረዳ ተጉዤ ነበር። በጉዞዬም 24 ሰው በሚጭን አነስተኛ የህዝብ ማመላለሻ አውቶቡስ ላይ ከ50 እስከ 60 ሰዎች ተጭነው እንደሚሄዱ አስተውያለሁ። በኮሮኮንች መንገድ መበላሸትና አለመታደስ ምክንያት የትራንስፖርት እጥረት በመኖሩ እንዲህ ተፋፍነውና መስኮት ቢከፈትም አቧራ ስለሚገባ በላብ ተጠምቀው በስንት ፍትጊያ እንደሚጓዙ ነው የሚናገሩት አንዳንድ ነዋሪዎች። ተቆጣጣሪዎቹ በአንደበት ቢያስጠነቅቁም ሌላ የትራንስፖርት አማራጭ ባለመኖሩ አውቶቡሱ ከመናሪያ እንደወጣ ባላየ እንደሚያልፉ አስተውያለሁ። መዳረሻችን አገምሳ የሚባል ትንሽ ከተማ ስንደርስም ምንም ያህል ምግብ ቤቶችና ቡና የሚጠጣባቸው አነስተኛ ጎጆች ስር ውሃና ሳቡና ቢኖርም ከምሳ ሰዓት ውጪ ወይም ምግብ ለመብላት ካልሆነ በስተቀር እጃቸውን የሚታጠቡ ሰዎች ቁጥር ይምንት ነው። እጅ ነስቶ ሰላምታ መለዋወጡና መተቃቀፉ ተጠጋግቶ መቀመጡ ብቻ ሁሉም ማህበራዊ መስተጋብር እንደቀጠለ ነው። ከነዋሪዎች መካከልም ይህንን አረጋግጠውልኛል። ለመሆኑ በእንዲህ አይነት ሁኔታ ውስጥ የዓለም አቀፍ ስጋት በመሆን ከ380,000 ሰዎች በላይ ስላጠቃውና ወደ 17,000 የሚጠጉ ሰዎችን ህይወት የቀጠፈ ኮሮና ቫይረስ ወረርሽኝን ግንዛቤ ይኖራቸው ይሆን? ቀድሞ ለመከላከል ስለሚያስችሉ ዘዴዎችስ የሚያውቁት ካለ ሲመልሱ ተከታዩም ብለዋል። ከነዋሪዎች መካከል
እኛ በችግር ውስጥ ተጋልጠን ያለ ነው። በችግር ወድቀን ያለ ነው። ኔትወርክ የለንም፣ መብራት የለንም፣ በቂ መንገድ የለንም። ህዝቡ ተቸግሮ ነው ያለ። በአሁኑ ሰዓት ደግሞ በዓለም እየተስፋፋ ያለው በሽታና በጣም እያስጨነቀው ነው። እኛ ግን ይህን በቂ መረጃ የለንም። ለማንም ደውለንም ማሳወቅ አንችልም። ማንም ደግሞ ደውሎ ሊያገኘን አይችልም።
እኔ ቴነሽ ለማ ነው የምባለው እና ስለ ኮሌራ በሽታ እኔ የሰማሁት ከቴሌቪዥን።
ምን አድርጓሉ?
ሩቅ ቦታ ስትሄዱ መኪና ላይ አንድ ላይ ተራራርባቸው አትቀመጡ ነው ያለ። ደግሞ እጃችሁን በሳሙና ታጠቡ አሉ። ከዛ አትጨባበጡ፣ ላበላብ እንዳይሆናቸው እጃችሁን አሁንም በሳሙና ታጠቡ ነው የተባል ነው። እና ይሄን ደግሞ ለመስማት ትምህርት መጥቶ የሚያስተምረን ዜጋ የለም። ግዳ ነው ሰምቼ የመጣው እንጂ እዚያ ገምሳ ላይ መብራትም ያስቸግረናል። በሚዲያም ለመነጋገር ኔትወርክ የለን። ስለዚህ ችግራችን ይሄ ነው እንጂ ይሄን ሰምተናል። ይኸው እስካሁን በሽታ የለንም። እኛ በፈጣሪ ስለምናምን ፈጣሪ ለምን እንኖራለን ብለን ዝም ብለን እንደዚሁ ነው ያለ ነው። እኛ እንጨባበጣለን፣ አብረን ነው የምንበላ፣ አብረን ነው የምንጠጣ። እጃችንም በሳሙና የምንታጠብበት ሰዓት የለንም። ለእኛ ደግሞ የተባለው ሳሙናም አልገባልንም፣ ሐኪምም አላደለልንም፣ ሐኪምም አላስተማረንም። ስለዚህ ምኑን አይተን ነው እኛ ምንን ይሄር ላይ መራቅ የምንችለው?
ስለዚህ አሁን በሽታው ቢመጣ አደገኛ ነው ማለት ነው።
በጣም ያጠቃናል። ይሄ ነው የምልህ።
ስለዚህ መንግስትም ሌላም አካል ምንድን ነው ማድረግ ያለበት?
ይኸው እስካሁን በሽታ የለንም። እኛ በፈጣሪ ስለምናምን ፈጣሪ ለምን እንኖራለን ብለን ዝም ብለን እንደዚሁ ነው ያለ ነው። እኛ እንጨባበጣለን፣ አብረን ነው የምንበላ፣ አብረን ነው የምንጠጣ። እጃችንም በሳሙና የምንታጠብበት ሰዓት የለንም። ለእኛ ደግሞ የተባለው ሳሙናም አልገባልንም፣ ሐኪምም አላደለልንም፣ ሐኪምም አላስተማረንም። ስለዚህ ምኑን አይተን ነው እኛ ምንን ይሄር ላይ መራቅ የምንችል? ኔትወርክ ይልቀቅልን፣ ሚዲያ እንስማ። ከአንዱ አንዱ ካንዱ እንስማ ካንዱ ላንዱ እንደውል አሁን እዚህ ውስጥ ምንም ነገር አንሰማም እኛ ስንት ወራች ነው ወደ 5 ወር ሁሉም ነው ኔትወርክ ካይ
ኢትዮ ቴሌኮም በደንበኞቹ የእጅ ስልክ መጥሪያ ላይ ስለአኖራቸው ከኮሮና ቫይረስ አስቀድሞ ለመከላከል የሚያስችሉ የማንቂያ መልእክቶች የሚሰጥ ቁጥር 8335 ምን ያህል እንደሚያውቁም ተከታዩን ብለዋል። የሆሮ ጉድሩ አሙሩ ወረዳ አንዳንድ ነዋሪዎች
8335 ላይ እኔ መደወል ይችላል ግን ኔትወርክ የለም። ህዝቡ ግን ይሄን በምን ተረድቶት ይደውላል? ለዘመዱን ካሲደውል ይሄን ማስጠንቀቂያ ይሰማል። አሁን ኔትወርክ የለም በምን ይደውላል? በምንስ ይሰማል? ህብረተሰቡ እንዳልሰማ ነው ያለው። በሽታው ምን እንደሆነ አንዳንድ ሬዲዮ ያላቸው ከሬዲዮ እንደሰሙት ነው። አልፎ ደግሞ 8335 ላይ የሚደወለውን ራሱ ማለት ነው ሲደወል አሁን ይሄን መልእክት ያስቀምጣል ቴሌ። ህዝባችን ደግሞ በምን ስልኩ ነው የሚደውለው? ኔትወርኩም የለም። ይሄን በመለስ ባስቸኳይ ካልመለሰ ለኛ ችግር ነው፣ ህዝባችን ያልቃል። ይሄ የኛ መንገድ ደግሞ ደቡብ ሱዳንና ሰሜን ሱዳን የሚያገናኝ መንገድ ነው፣ ትልቅ መንገድ ነው። ማንም ነው የሚሄደው 24 ሰዓት መንገዱ ክፍት ነው። ምኑንም ማታውቀውን ታያለ። በአዲስ አበባ ዙሮ ወደ ነቀምት፣ ወደ ጊምቢ፣ ወደ ደምቢዶሎ አልፎ እስከ አሶሳ የሚሄዳል።
8335 ስለሚባለው የመረጃ አገልግሎት ሰምተዋል?
አልሰማሁም።
ኮሮናን በተመለከተ
አልሰማሁም።
የዞኑ ጤና መምሪያ ኃላፊ አቶ ነገራ ፈይሳ ያናገርናቸው ሰዎች ስለሚያነሱት የኔትወርክና መንገድ መሰረተ ልማት ችግሮች ምላሽ አላቸው። ስለ ወረርሽኙ ህብረተሰቡ ዘንድ ግንዛቤ ለመፍጠር በእጅ ስልክ ላይ ብቻ አልተመረኮዝንም። ኔትወርኩ እንዲለቀቅ እንደ ጤና መምሪያ የጠየቅነው ጥያቄም ሀሳብም የለም። ኔትወርክ የሌለባቸው 3 ወረዳዎች ላይ ወደ 8835 ለመደወል ይቸገሩ ይሆናል። በሌሎች 9 ወረዳዎች ግን መደበኛ የስልክ አገልግሎት ይሰራል። ሰዎች በትራንስፖርት ከገጠር ወደ ከተማ የሚያደርጉትን ጉዞ እንዲቀንሱ ተግባብተን የሚቆጣጠር ባለሙያም ተበድቦ እየሰራ ይገኛል ብለዋል። ወረርሽኙ ለአሁኑ በአካባቢው ባለመታየቱ አሳንሶ የማየትና ትኩረት ያለመስጠት ሁኔታዎች በመታየታቸው በዞኑ ሁሉም ስፍራዎች ተመሳሳይና በቂ ግንዛቤ እንዲፈጠር ግብረ ኃይል ተዋቅሮ እስከ ቀበሌና ጎጥ ይወርዳል ብለዋል ኃላፊው። የክልሉ መንግስት ቃል አቀባይ አቶ ጌታቸው ባልቻ በምዕራብ ኦሮሚያ ወለጋ ዞኖችና በደቡብ ምዕራብ ኦሮሚያ ጉጂም በስልክና ኢንተርኔት አገልግሎት መዘጋት ምክንያት ህብረተሰቡ ስለ ኮሮና ወረርሽኝ በቂ ግንዛቤ እያገኘ እንዳልሆነ ስለሚነሳ ወቀሳ ማብራሪያ ሰጥተዋል። ከኮሮና ቫይረስ ወረርሽኝ ጋር ተያይዞ በመገናኛ ብዙሃን የሚሰጠው ትምህርት እንዳለ ሆኖ በሚኒ ሚዲያ እንዲሁም የድምፅ ማውጊያ በመጠቀም ወደ ህብረተሰቡ አደራጅተን ወርደን ግንዛቤ እየሰጠን እንገኛለን። መገናኛ ብዙሃን የማይደርሱበት ቦታ ላይ ደግሞ የጤና ባለሙያዎች በአካል ተገኝተው ንጽህና አጠባበቅ ላይ ግንዛቤ እየሰጡ ይገኛሉ። የሚያስፈልጉ ግብዓቶችም እንዲሟሉ እየተደረገ ነው። ጉዳዩን የፖለቲካ ማድረግ ትተን ይህ ወረርሽኝ ህብረተሰቡን እንዳይጎዳ ማስተማር ይጠበቅብናል። አገሬን ወዳለው የሚል ዜጋ ሁሉ ይህንን ማድረግ አለበት። ትልቁ ስራም ቀድሞ ለመከላከል ትኩረት ሰጥቶ መስራቱ ላይ ነው። በምዕራብ ኦሮሚያ ወለጋ ዞኖች የሚገኝ ህብረተሰብ ግንዛቤ እንዳያገኝ የሚያደርግ ነገር አለ ብዬ አላስብም። በተሟላ መልኩ መንግስት ሁሉም አገልግሎት እንዲዳረሱ እየሰራ ነው ብለዋል። ከወቅታዊ ዓለም አቀፍ ወረርሽኝ ስጋት ጋር ተያይዞ አገልግሎቱ ስለመከፈት አለመከፈቱ ያሉት ነገር የለም ኃላፊው። የምዕራብና ደቡብ ምዕራብ ኦሮሚያ አካባቢዎች 2 ወር እንዳለፈው የሚነገረው የስልክና ኢንተርኔት አገልግሎት የተዘጋው መንግስት ራሳቸውን የኦሮሞ ነጻነት ሸማቂዎች ነን በሚሉ የታጠቁ ኃይሎች ላይ እርምጃ ለመውሰድ እንደሆነና በስልክ መዘጋትም ስኬታማ መሆኑን የኢትዮጵያ መከላከያ ሰራዊት ምክትል ኢታማዦር ሹም ጀነራል ብርሃኑ ጁላ ገልጸው እንደነበር ይታወሳል። እርምጃው መቼ እንደሚጠናቀቅና የተቋረጠው የመገናኛ አውታር መቼ እንደሚከፈት ምንም ባይባልም የዓለም አቀፉ ሰብአዊ መብት ተሟጋች ሂዩማን ራይትስ ዎች መንግስት አገልግሎቱን በአስቸኳይ እንዲከፍት ጠይቆ እንደነበርም እንዲሁ ዘግበናል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ደግሞ በካሊፎርኒያ ዩኒቨርሲቲ የህብረተሰብ ጤናና የውሃ ሀብት ተመራማሪ ከሆኑት ከዶክተር ሰለሞን ክብረት ጋር ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል አርገው በኮሮና ቫይረስ ስርጭትና ሊደረጉ ስለሚገባቸው ቅድመ ጥንቃቄዎች ዙሪያ ቆይታ በማድረግ ተከታዩን ዘገባ አድርሶናል።
ዶክተር ሰለሞን ክብረት በዩኒቨርሲቲ ኦፍ ካሊፎርኒያ አርባይን የህብረተሰብ ጤናና የውሃ ሀብት ተመራማሪ ናቸው። የኮሮና ቫይረስ ስርጭት መከላከል ለመንግስት ብቻ የሚተው ኃላፊነት ሳይሆን መንግስትና ህብረተሰብ የተቀናጀ ስራ ሲሰሩ በሽታውን ለመቆጣጠር እንደሚቻል ነው ዶክተር ሰለሞን የሚናገሩት።
ኮሮና ቫይረስ
ስርጭት ለመግታት ከሚመከሩ ሙያዊ ምክሮች መካከል ዋና ዋናዎቹ ሶስት ናቸው። የመጀመሪያው ማህበራዊ ፈቀቅታ የምንለው ይህም ማለት ህብረተሰቡ ህዝብ ከተሰበሰበበት ቦታ እንዲርቅ፣ ቤት እንዲቀመጥ፣ የሚነካካቸውን ነገሮች ከሰላምታ ጀምሮ ያሉ ንክኪዎችን እንዲቀንስ የሚደረግበት ነው። ይሄ ቫይረሱን ከያዘው ሰው ወደ ጤነኛው ሰው የሚሄድበትን ስርጭት ለመቀነስ ይረዳል። ሁለተኛው እጅ መታጠብ ነው። እጅን በሳሙና መታጠብ ይሄ ቫይረሱን ከእጅ ላይ ለማስወገድ እና ፊታችን ስንነካ የመተላለፊያ ሂደቱን ያቆመዋል ተብሎ ይታመናል። እንዲሁም ሶስተኛው ደግሞ ፊታችንን እና በተለይ ደግሞ አፍንጫ፣ አይናችንን፣ አፋችንን አለመነካካት ነው። ይሄ ደግሞ በብዛት ጥናቶች እንደሚያሳዩት የሰው ልጅ በባህሪው ቢያንስ በየሶስት ደቂቃው አንዴ ፊቱን የመንካት ባህሪ አለው። ያ ቫይረሶቹ ወደ ሰውነታችን የሚገቡበት መንገድ በአይናችን፣ በአፍንጫችን እና በአፋችን ስለሆነ ያንን ይጨምረዋል። ስለዚህ ያንን ለመቀነስ እንዲረዳ ይሄ ፊታችንን መነካካት መቀነስ አለብን ነው። እነዚህ ናቸው ሶስቱ ቫይረሱን ለመከላከል የሚረዱ ሂደቶች።
ዶክተር ሰለሞን፣ የቫይረሱ የስርጭት አቅም እንዴት ነው? እስኪ
ቫይረሱ ከሌሎች ከዚህ በፊት ከነበሩ ቫይረሶች ሲነጻጸር ከፍተኛ የስርጭት አቅም አለው። ለምሳሌ እንግዲህ ኮሮና ቫይረስ ያለበት ምግብ ከሌሎች ቫይረሶች ለምሳሌ እንደ ጉንፋን ወይም ኢንፍሉዌንዛ እነዚህ ቫይረሶች ጋር ስናነጻጽረው የአዲሱ ኮሮና ቫይረስ ለምዶ አዲሱ ይባለው ከዚህ በፊት ሳርስ ስላለ ነው። ከሱ ጋር አንድ አይነት ተመሳሳይ ምድቡ ስለሆኑ ለዛ ነው አዲሱ የኮሮና ቫይረስ የምንለው። አዲሱ የኮሮና ቫይረስ ከሌሎች ጋር ሲነጻጸር ከፍተኛ የሆነበት ምክንያት ምንድን ነው? በመረጃ ደረጃ ስናየው አንድ በኮሮና ቫይረስ የተጠቃ ሰው ለ2.2 ሰዎች የማስተላለፍ እድል አለው ተብሎ ይታመናል። ጉንፋንን ወይም ኢንፍሉዌንዛ ስናየው ግን አንድ በበሽታ የተጎዳው ሰው ለ1.4 ብቻ ሰው ነው የማስተላለፍ እድል ያለው። ይሄ ምንድን ነው የሚያሳየው? ከፍተኛ የሆነ የስርጭት አቅም አለው። ያ አንደኛ ይሄ ቫይረስ ኢቮልቭ አድርጎ በደንብ ሰውነትን የማጥቃት አቅሙ ከፍተኛ ሆኗል፣ ወይም የቫይሩለንስ አቅሙ ሰውነትን የማጥቃት አቅሙ ከፍተኛ ነው። ያ ብቻ ሳይሆን ሁለተኛ ደግሞ ምንድን ነው ከዋናው መተንፈሻ አካል ውጭም የተለያዩ የሰውነት ክፍሎችንም የማጥቃት አቅም አለው። ስለዚህ ስርጭቱ አንዴ የገባ በኋላ በሁለት መንገድ የስርጭቱን የመተላለፍ ሂደት ያፋጥነዋል። አንደኛው አብዛኞቹ ቫይረሶች በሽተኛው ከተያያዘ ምልክቶች እስከሚያሳይበት ያሉት 14 ቀን ውስጥ በዛ ጊዜ ውስጥ ብዙዎቹ አያስተላልፉም። የኮሮና ቫይረስ ግን በእነዚህ ጊዜ ውስጥም ያስተላልፋል። ስለዚህ አንድ ሰው ቫይረሱ ካገኘው በኋላ ምንም አይነት ምልክት ሳያሳይ ጥሩ ሁኔታ ተሰምቶት እየተንቀሳቀሰ እየሄደ ግን ቫይረሱ በእነዚህ 14 ቀን በውስጡ የመቆያና ወደ በሽታ የመቀየሪያ ቀናት ውስጥ በነዛ ቀናት ውስጥ እቃዎችን ሲነካ ከሰዎች ጋር ሲገናኝ የማስተላለፍ እድል አለው። ይሄ ነው ያፈጠነው ከሌሎቹ ጋር ስታነጻጽረው እና ልክ እንደ ሌሎችም ደግሞ በሽታው ሲምፕተም ከመጣ በኋላም የማስተላለፍ አለ። ስለዚህ አንዴ በቫይረሱ ተያያዘ ሰው ለረጅም ጊዜ ሙሉ ለሙሉ ከቫይረሱ ከሚድን ድረስ የማስተላለፍ እድሉ በጣም ከፍተኛ ነው። ከብዙ ሰዎች ጋር የመገናኘት እና ያንን የማስተላለፍ እድሉ ከፍተኛ ነው። ያ ነው ስርጭቱንም ከፍተኛ ያደረገበት ምክንያት ይሄ ነው።
ዶክተር ሰለሞን ክብረት፣ የኮሮና ቫይረስ ስርጭት ለአፍሪካውያን መጪው ጊዜ እጅግ አደገኛ ሊሆን እንደሚችል እየተነገረ ነው እና እንደ ኢትዮጵያ ባሉ ሰፋ ያለ የቅርርብ ማህበራዊ ህይወት ትስስር በበዛበት አብሮ የመተኛት፣ አብሮ የመብላት፣ አብሮ የመጠጣት መጓጓዣዎችን በህብረት መጠቀም የመሳሰሉትም የዕለት ተዕለት መስተጋብር ባለበት ሀገር ውስጥ እንዴት ነው የበሽታውን ስርጭት መግታት የሚቻል?
በጣም አስቸጋሪ ነው። እንደዚህ አይነት በሽታ ለአፍሪካውያን እስከው የኑሯችን ዘይቤ በጣም በንፍኪና በመጠጋጋት ላይ የተመሰረተ ነው። ስለዚህ ግን ምንድን ነው ማድረግ ያለባቸው የአፍሪካ በተለይ በአፍሪካ መንግስታት፣ ከዛ ቀጥሎ ደግሞ ማህበረሰቡ የዚህም በሽታ ለመከላከል የሚደረገው የሌሎችን ሀገር ሂደቶች ስናየው ከቻይና ጀምረ እዚህ አሜሪካ ሀገር የሚደረገውን ሌሎች የአውሮፓ ሀገር የሚያደርጉትን ስታይ ምንድን ነው በመንግስት ላይ የምትወው አይደለም፣ የህብረተሰቡም ከፍተኛ ድርሻ አለው። ስለዚህ በመንግስትና ህብረተሰቡ ሁሉም የየራሱን ድርሻ በትክክል ሲወጣ ነው በሽታው መቆጣጠር የሚቻለው። አሁን አንደኛው ለምሳሌ የጣሊያን ስርጭት ከፍተኛ የሆነበት ምክንያት የምጠቀሱ ምንድን ነው መንግስት ከፍተኛ ጥረት ሲያደርገ ነበር፣ ህብረተሰቡ የድርሻውን አልተወጣም ተብሏል። ስለዚህ ህጎቹ መቀመጣቸው ብቻ ሳይሆን ለምሳሌ ማህበራዊ ፈቀቅታ ህጎች ሊኖሩ ይችላሉ፣ ግን ያንን የማስፈጸም ማህበረሰቡ ያንን ተቀብሎ የማስፈጸም ሂደቶች መቼም ያደጉ ሀገሮች ውስጥ እንደምታደርገው አፍሪካ ውስጥ ቤታችሁ ቁጭ በሉ ዛሬ ጀምሮ ትራያች ወይም ከፍተኛ ሲሆን ደረጃ በደረጃ በሂደት ነው እንትኖች የምታስፈጽማቸው። ስለዚህ የመጀመሪያው ነገር ምንድን ነው? አንደኛ ሰፋፊ የሆኑ ሰው የሚበዛባቸው ቦታዎች እነሱን ለመቀነስ መሞከር። እዚህ ላይ ነው ህብረተሰቡ ማስረዳት ያስፈልጋል፣ ከህብረተሰቡ ጋር መነጋገር ያስፈልጋል። ከዛ ጋር እነዚህን ተግባራዊ ማድረግ ነው። ሁለተኛው ንክኪዎቹን በተቻለ መጠን የመቀነስ ትምህርት ሊሰጥ ይገባል። አንዳንዱን የምታያቸው ጥሩ የሆኑ ነገሮች ለምሳሌ ኢትዮጵያ ውስጥ እየተካሄዱ ያሉ ነገሮች በየቦታው እጅ መታጠቢያ ታያለ። ግን ከዛ በኋላ እጅ ከታጠቡ በኋላ አንድ ቦታ ተሰብስቦ እንደገና የሚቀመጡ ከሆነ የሚቆሙ ከሆነ ያው የበሽታ መተላለፍ እድሉን አልቀነስከውም። በአንድ አውቶቡስ ውስጥ ብዙ ሰዎች ምን ያህል ሰው ነው መጫን ያለበት አንድ አውቶቡስ ተብሎ እነዚህ ህጎች ሁሉ ነው መቀየር መቻል ያለባቸው። እንደዚህ ያልቀስ እያልክ ከበሽታው ስርጭት ጋር ህጎቹን እያጠበቅ ስርጭቱን ለመከላከል የሚያስችሉ ፍኖተ ካርታ ያስፈልጋል። አሁን የአፍሪካ ሀገሮች ውስጥ የሌለው ምንድን ነው? ግራ ገብቷቸው እያዩ ነው። ሌላው ሀገር እየሆነ ያለውን ነገር እያዩ ነው እንጂ ቁጭ ብለው የራሳቸው የቤት ስራ እየሰሩ አሉ። ምንድነው መድረግ ከዚህ ቢያልፍብን ምንድነው የምናደርገው? አቅማችን እዚህ የጤና ጣቢያዎቻችን የሆስፒታሎቻችን አቅም ምን ያህል ከፍተኛ በሽተኛ በሚመጣበት ጊዜ እንዴት ነው ማኔጅ የምናደርገው? በቂ መድኃኒቶች አሉ ነው? በተለይ እድሜያቸው ከፍ ያለ ሰዎች ኒሞኒያ ይይዛቸዋል በዚህ በሽታ ላይ። ኒሞኒያው ደግሞ ወደ ሞት የሚያደርሰው ምንድን ነው? የመተንፈስ ችግር ነው። ስለዚህ ቬንቲሌሽን ያስፈልጋቸዋል። ይህንን የመተንፈሻ ቁሳቁሶች ለማሟላት ምንድን ነው መድረግ? እነዚህን የቤት ስራዎች መስራት መቻል አለባቸው። ስለዚህ በሁለት ደረጃ ነው እኔ ለአፍሪካ አገሮች መደረግ ያለበት። የመጀመሪያው ምንድን ነው? ከህብረተሰቡ ጋር እየተነጋገሩ ሰው ማድረግ ያለበትን ማህበራዊ ፈቅታንም እጅ መታጠብንም እና ሰውነትን የመነካካትን ባህሪ እንዲቀንስ የማድረግ ተደጋጋሚ ትምህርቶችና ህጎች ያስፈልጋሉ። እንደ ክራውድን ወይም አንድ ቦታ ላይ መሰባሰብን መቀነስ። አሁን ዛሬ ያንን ትሰማና በማግስቱ ስብሰባ አንድ ቦታ ላይ ሆነ ሲባል ደግሞ ትሰማለ። እና ይህንን የሚጋጩ በተለይ የመንግስት አካላት ይሄ የሚጋጩ ነገሮች እንዳይኖሩ ህብረተሰቡን በመምራት በኩል እና በማስተባበር በኩል ግዴታቸውን መወጣት መቻል አለባቸው።
ዶክተር ሰለሞን ክብረት ከዩኒቨርሲቲ ኦፍ ካሊፎርኒያ አርባይን የህብረተሰብ ጤናና የውሃ ሀብት ተመራማሪ፣ ስለ ጊዜው እጅግ አድርጌ አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ። ምጣኔ
ዳንኤልንም እንግዳውን ዶክተር ሰለሞን ክብረትንም እናመሰግናለን። ወደ ተከታዩ ዘገባችን ስናልፍ ብልጽግና ፓርቲ በወረዳና በቀበሌዎች ውስጥ ሳይቀር አባላቱ ስብሰባ እንዲያካሂዱ እያደረገ ነው በሚል ወቀሳ እየቀረበበት ነው። በሚኒስቴር ማዕረግ የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ አስተባባሪ አቶ አወሉ አብዲ ፓርቲው ብሔራዊ ኮሚቴው ካስቀመጠው አቅጣጫ ውጪ ያደረገው ስብሰባ የለም፣ በአንዳንድ ቦታዎች በተፋፈገ ሁኔታ የተደረጉ ስብሰባዎች ደግሞ የእርምት እርምጃ ተወስዶባቸዋል ብለዋል። ተከታዩ ዘገባ ሁኔታውን ይዳስሳል። የኮሮና ቫይረስ ስርጭትን ለመግታት ያስችላል ተብሎ ከታመነባቸው ድርጊቶች አንዱ ሶሻል ዲስታንሲንግ ወይም ማህበራዊ መራራቅ መሆኑን የዓለም የጤና ድርጅት አገራት ተግባራዊ እንዲያደርጉት በሚል ማሳሰቢያ ከሰጠባቸው ጉዳዮች አንዱ ነው። የቫይረሱ ብናኝ በቫይረሱ ከተያዙ ሰዎች ወደ አልተያዙ ሰዎች እንዳይተላለፍ ስርጭቱ እስኪገታ ድረስ ሰዎች ርቀታቸውን ጠብቀው እንዲንቀሳቀሱና በተለይም ቁጥራቸው የበዛ ሰዎች በአንድ ላይ እንዳይሰበሰቡ የጤና ባለሙያዎች እየመከሩ ነው። በኢትዮጵያም ይህን ምክር ተግባራዊ ማድረግ እንደሚገባ የጤና ባለሙያዎች በተለያየ መንገድ እየተናገሩ ቢሆንም በተለያየ ከተማ የሚገኙ አስተያየት የጠየቅናቸው ነዋሪዎች እንደነገሩን ከሆነ በአንዳንድ ዋና ዋና ከተማዎች ጥቂት በጎ ፈቃደኛ ወጣቶች ነዋሪዎቹን ለማራራቅ የሚያደርጓቸው ጥረቶች ቢኖሩም ነገር ግን በገበያ ቦታዎች፣ በዳቦና ዘይት መሸጫ ሱቆች፣ በጫት መሸጫ ገበያዎች፣ በሕዝብ ትራንስፖርት መሳፈሪያ ቦታዎችና በተለያዩ ከዚህ ቀደም ሰዎች በሚሰበሰቡባቸው ቦታዎች ያለምንም ጥንቃቄ መደበኛ እንቅስቃሴ መቀጠሉን ነግረውናል። ይህን እንቅስቃሴ የታዘቡ ፎቶግራፍ እያነሱ በማህበራዊ ሚዲያ ላይ እያጋሩ ሲሆን ከነዚህ አንዱ የመስኖና ኢነርጂ ሚኒስቴር ሚኒስትር ዶክተር ስለሺ በቀለ ናቸው። በአዲስ አበባ መገናኛ አካባቢ የተመለከቱትን ቁጥራቸው እጅግ የበዛ ሰዎች በአንድ ላይ ተፋፍገው መቆማቸውን የሚያሳየውን ፎቶግራፍ አጋርተዋል። ከፎቶግራፉ ጋር አያይዘው በጻፉት ጽሑፍም ዛሬ ወደ መገናኛ ብቅ ብዬ ነበር፣ ኮቪድ-19 በሽታን እንዴት እየተከላከልን ወይም ከችግሩ እንዴት እየተጠነቀቅን እንደሆነ ለማየት፣ የሚታየው ግን ጥሩ አይደለም። ህዝቡ ገና ማህበራዊ ጥግግነትን አልለወጠም። በሰዎች መካከል ከፍተኛ መተፋፈግ አለ። በእያንዳንዱ ሰው መካከል ያለው ርቀት 50 ሳንቲሜትር አይሆንም። ሁለቱን ፎቶዎች ዛሬ 11 ሰዓት ላይ ያነሳሁትን ለማሳያ ብታዩት ብዙ ማለት ትችላላችሁ ይላሉ። ፎቶግራፎቹ አንበሳ አውቶቡስ ለመሳፈር በተጨናነቀ ሁኔታ ተሰልፈው የቆሙና በታክሲዎች መካከል እጅብ ብለው የሚታዩ ሰዎች ይገኛሉ። ጽሑፋቸውንም ይቀጥላሉ ሚኒስትሩ። አስቡት፣ ዛሬ እሁድ ነው። ብዙ ሰው ይንቀሳቀሳል ተብሎ አይጠበቅም። በርግጥ የትራንስፖርት ጥረቱ ተሯሩጦ ኑሮን ማሸነፉ ቢኖርም ይህ ቀሳፊ ችግር እስኪያልፍ እባካችሁ እንጠቀቅ። አንዴ ከቁጥጥር ከወጣ እጅግ በጣም አስከፊ ችግር አገራችንንና እያንዳንዳችንን የማንወጣው አዘቅት ውስጥ ይከተናል። ችግሩን በጽናት እንቋቋም። ቁጣው እስኪያልፍ እንሸሸግ። እስኪያልፍ ያልፋል እንዲሉ ሲሉ ጽሑፋቸውን ይደመድማሉ። ሌላው ወቀሳ የቀረበበት ብልጽግና ፓርቲ ሲሆን አዲስ አበባን ጨምሮ በተለያዩ የአገሪቱ ክፍል በወረዳና በቀበሌ አመራሩን ስብሰባ በስብሰባ እያደረገ ነው በሚል በማህበራዊ ሚዲያ ላይ ከፎቶ ጋር በተጋሩ አስተያየቶች ወቀሳ እየቀረበበት ይገኛል። ወቀሳውን አስመልክቶ ምላሽ እንዲሰጡን የጠየቅናቸው የፓርቲው ህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ስብሰባ መኖሩን አምነው ዓላማው ግን የኮሮና ቫይረስ ወረርሽኝን መዋጋትን መሰረት ያደረገ ነው ይላሉ።
የተወሰኑ ስብሰባዎች አሉ፣ ግን የስብሰባ ዋና ዓላማ በተለይ አመራሩ በወረርሽኙ ጉዳይ ያው ይሄ ዓለም አቀፋዊ ይዘት ያለው ወረርሽኝ እንዳየሽውና እንደምታውቂው ከባድ አደጋ በህዝብና በሀገር ላይ ደቅኖ ይገኛል። ይህንን አደጋ ደግሞ የጥቂት አካላት ብቻ በሚያደርጉት ርብርብ መመከት ስለማይቻል አንደኛ ህዝቡ በየደረጃ ይህንን ጉዳይ አውቆ ተረድቶ ተገቢ የሆነ ጥንቃቄ እንዲያደርግ፣ መከላከል እንዲያደርግ፣ ችግርም ሲኖር ደግሞ በዛው ልክ የመለከተው አካል ኢንፎርሜሽን እንዲኖረው ለማድረግ፣ ቀበሌ አመራሮች ደግሞ ህዝቡን በበቂ ሁኔታ ሞቢላይዝ አድርጎ በዚህ ዙሪያ በቂ ግንዛቤ ኖሯቸው እንትን እንዲያደርጉ የተወሰነም ቁጥሩም በጣም አናሳ የሆኑ ስብሰባዎች እና አዌርነስ እንዲኖር ታስቦ የተደረገ ነው ስብሰባው። ቤዚካሊ በፊት አንድ የታቀደ እቅድ ነበረ፣ ግን አሁን የተለወጠው ወደ ወረርሽኙን መከላከል መሰረት ያደረገ አዌርነስ ተፈጥሮ ከዛ ወደ ሰፈር ወደ ህዝባቸው ተመልሶ አስፈላጊ የሆኑ ማስተማር መማር ማስተማር ሞቢላይዝ ህዝቡ ጥንቃቄ እንዲያደርግ ከማድረግ አንጻር የተዘጋጀ ነው። ኦልሬዲ እሱም አልፏል። ይሄ ነው በእኛ በኩል ያለው።
አሁን ምንም ስብሰባ የለም፣ ተጠናቋል ማለት ነው?
ስብሰባው ተጠናቋል። ኦልሞስት እነዚህ በተለይ የጤና ባለሙያዎች ጉዳዩ በቂ ልምድ ያላቸው ኃይሎች በዚህ ላይ ተሳትፎ እንዲያስተምሩ ህዝቡን በዛው ግንዛቤ ኖሮት እንዳየሹ እንኳን እኛ ድሀ አይደለም ያንቺ ያለሽበት ታላቋ ነገር አሜሪካን ጀምሮ በጣም ትልቅ ስጋትና አደጋ ይጋርጠ በመሆኑ ይህንን ነገር ደግሞ በቂ ግንዛቤ አግኝተው ሁሉም ሰው ጥንቃቄ እንዲያደርግና አሁን ከዚህ በላይ ሌላ መጠነሰፊ አደጋ ሳያስከትል መቆጣጠር እንዲቻል የጤና ትምህርት ማስተማሪያ መድረክ እንዲሆን ነው የተደረገው።
እንግዲህ ልክ ነው እንዳሉት በጣም ሰፊና ከባድ የሆነ በየቦታው በመላው ዓለም ከባድ የሆነ ወረርሽኝ ነው የተከሰተው እና እነዚህን ስብሰባዎች በስልክ በሌሎች በኢንተርኔት የመገናኛ ዘዴዎች እንደዛ ማድረግ አይቻልም ወይ? ሰዎችን አንድ ላይ መሰብሰቡ ራሱ ሌላ ማሰራጨት አይሆንም ወይ?
እሱ ይቻላል፣ ግን ያው እንደሚታጉ የኢንተርኔት መሰረተ ልማት በዚህ በሀገራችን እንኳን እዛ ገጠር አካባቢ አይደለም አዲስ አበባም ያለው ልማት በጣም አነስተኛ ነው። ገና ብዙ ስራ እየተሰራበት ያለው የልማት ዘርፍ ነው። ግን ዞሮ ዞሮ ኢንተርኔት እና ሌሎች ሚዲያ መጠቀም በምንችልባቸው ቦታዎች ላይ እሱን እየተጠቀምን ነው። እሱን መድረስ በማንችልባቸው ቦታዎች ደግሞ ድረስ ባለን መረጃ እና በተደረገው ክትትል የቫይረሱን ስርጭት ለሀገር በቀል አይደለም ሀገር ውስጥ አልነበረም ታዩ ምልክቶችን በአንድም ወይ በሌላ መልኩ ድርጅቱ መስፋፋት የታየባቸው ሀገሮች ላይ ስፋት ያለ ከዛ የመጡ ሰዎች ላይ የታየ በሽታ ነው። ይህ ወረርሽኝ ደግሞ ከነሱ ጋር ንክኪ ያላቸው ሰዎችም የቅርብ ክትትል ደርጎ ማን ከማን ጋር እንደተገናኙ ሁሉ ያለ ሁኔታ አለ። ሞሮለት ይሄ የአንድ ቀን ወይ የግማሽ ቀን ወይ የሁለት ቀን ስልጠና አዌርነስ ተሰጥቷቸው ሁሉም በየሰፈሩ ተሰብስቦ ተመልሶ የቤት ለቤት ስራ እንዲሰራ ታስቦ ነው። እሱም የሚቻልበት ቦታ ላይ እየተሞከረ ነው። ቤት ሲሆን
ሌላው ከብልጽግና ፓርቲ ስብሰባዎች በተጨማሪ ማህበረሰቡ ከዚህ ቀደም ያደርጋቸው የነበሩ መደበኛ እንቅስቃሴዎችን ያልተገታ መሆኑን በየቦታው ለዘይትና ለዳቦ ከሚደረጉ ሰልፎች ጭምር በአንድ ላይ የተፋፈጉ እንቅስቃሴዎች መቀጠሉን መስተዋሉን እንዲሁም በትራንስፖርት መጠቀሚያ አገልግሎት ቦታዎችም የተጨናነቁ ሰልፎች መታየታቸውን በመግለጽ መንግስት የኮሮና ቫይረስ ስርጭትን ለመግታት ከሚቻልባቸው መንገዶች አንዱ የሆነውን ማህበራዊ መራራቅን እንዴት ነው የሚያስተገብረው በሚል የተጠየቁት አቶ አወሉ
ይሄ ችግር ከተከሰተ ጊዜ ጀምሮ እንደ መንግስት በጣም በልዩ ትኩረት እየተሰራ ይገኛል። በጠቅላይ ሚኒስትሩ የሚመራው ሀገራዊ ኮሚቴ ተቋቁሞ አንደኛ ትላልቅ ስብሰባዎች፣ ጸራ ቤቶች፣ ከዚያም አልፎ ደግሞ እምነት ቤቶችን መስጊድና ቼስ አካባቢ ሰው በብዛት ሄዶ የሚሰግዱባቸው ቦታዎች ጥንቃቄ እንዲደረጉ ከተቻለ እንዲቆሙ ካልተቻለ ደግሞ በጣም ከፍተኛ ጥንቃቄ እንዲደረጉ ተደርጓል። ዩኒቨርሲቲዎች አካባቢም ትምህርት ቤቶች ተዘግተዋል። ሌሎች ኢቭን ፍርድ ቤቶችን፣ ማረሚያ ቤቶችን በተመሳሳይ ችግር ያለባቸው ችግር ያመጣሉ ተብሎ የሚታሰቡ ቦታዎችን በሙሉ ሰፊ ጥንቃቄ እንዲደረጉ እና ኢቭን አንዳንድ መለስተኛ ክስና ሌሎችን ያለባቸውም ከእስር ቤት እንዲፈቱ የተደረገበት ሁኔታ አለ። መንግስት የሚችለውን ሁሉ አድርጓል። የሚደረገው ሁሉ እየተደረገ ነው። በእኛ ግምት ደግሞ ይህንን ወረርሽኝ በአጭር ጊዜ እንቆጣጠራለን የሚል ተስፋ አለን።
በሌላ በኩል በጽህፈት ቤታቸው በተራራቀ ሁኔታ ተቀምጠው ከደህንነት ዘርፍ ኃላፊዎች ጋር የኮሮና ቫይረስን ለመግታት መደረግ ስላለበት ጥንቃቄ ውይይት ያካሄዱት ጠቅላይ ሚኒስትር አብይ አህመድ ከመጋቢት 14 ቀን ጀምሮ ቁጥሩ የበዛ ሰው የሚሳተፍባቸውን ስብሰባዎች የደህንነት ዘርፉ እንዲያስቆም፣ ማህበራዊ ርቀት መጠበቅንም እንዲቆጣጠር ኃላፊነት እንደተሰጠው ይፋ አድርገዋል። ሶሻል ዲስታንሲንግ ወይም ማህበራዊ መራራቅን ተግባራዊ ማድረግ የኮሮና ቫይረስ ወረርሽኝን ለመቆጣጠር የሚያስችል አንደኛው መንገድ በመሆኑ በዓለም አቀፍ የጤና ድርጅት WHO ተረጋግጦ የወጣ መመሪያ ነው። ባለሙያዎችም ማንኛውም ሰው እጆችን ተግባራዊ እንዲያደርግ አበክረው ይመክራሉ። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የእሁድ ምሽት መሰናዷችንን ነው። ወደ ተከታዩ ዘገባ እንለፍ። ወይዘሮ ዛሃራ ለገሰ የስነ ልቦና ሐኪም፣ የህይወት ክህሎት አሰልጣኝና የአስክ ዛሃራ የተሰኘ የማህበራዊ ሚዲያ መድረክ አዘጋጅ ናት። በዚህ የኮሮና ቫይረስ ስርጭት እየተስፋፋ በመጣበት ወቅት ሰዎች ለድብርት፣ ለጭንቀት፣ ለፍርሃትና ለሌሎች የአእምሮ ችግሮች ተጋላጭ ቢሆኑም በመንፈሳዊነት በመተጋገዝ መረጃን ከተገቢው ምንጭ ብቻ በማግኘት ችግሩን መቋቋም ይቻላል ትላለች። ኤደን ገረመው ወይዘሮ ዛሃራን አነጋግራ ተከታዩን ዘገባ አሰናድታለች።
ኮሮና ቫይረስን ለመቆጣጠር በአካል ከመራራቅ ጀምሮ እቤት ውስጥ መዋል ግዴታ እየሆነ መጥቷል። ይህም ታዲያ በተለየ መልኩ የስነ ልቦና ዝግጅት የሚጠይቅ ሲሆን በተለያዩ የዓለም ክፍሎች ያሉ ሰዎች ለጭንቀት፣ ለፍርሃትና ለአእምሮ ጤና እክሎች እየተጋለጡ እንደሚገኝ እየተነገረ ነው። ወይዘሮ ዛሃራ ለገሰ የስነ ልቦና ሐኪምና አማካሪ ናት። በዚህ ወቅት ሰዎች እቤታቸው ሲውሉ ሁለት አይነት ችግሮች ሊያጋጥሟቸው ይችላሉ ትላለች።
ሁለት አይነት ነገር የሚታየው አንደኛው ራሱ ይሄ ኮሮና ቫይረሱ መምጣቱ ራሱ ትልቅ ጭንቀት ነው። ሁላችንም በሁሉም ሀገር ላይ የሚታየው ነገር ነው። ሁለተኛ ላይ ደግሞ የሚታየው ምንድን ነው? አንደርላይኒንግ ኮዝ የምንለው ነገሮች አሉ። ኦልሬዲ በተለያየ ችግር በአእምሮና በልቦና ላይ ያሉ ሰዎች ወይ ከትራማ ጋር ይሆናል ከተለያየ ዲፕሬሽን ወይ አንግዛይቲ እንዲህ አይነት በሽታ ያላቸው ሰዎች አሉ። እንደዚህ የአእምሮ በሽታዎች ላይ የምንላቸው ቤት ውስጥ ችግር ካለ፣ አሁን ጭንቀት ነገር ካለ፣ ጭቅጭቅ ካለ፣ አእምሮ በሽታ ካለ፣ መከባበር ከሌለ፣ ብዙ ጊዜ ደግሞ አሁን እናቶች ላይ የሚታየው ምንድን ነው? በጣም ስራ በጣም እየበዛባቸው ነው። ምክንያቱም አሁን ስቲል አባቶች እንደ ድሮ እየኖሩ ያ ማለት ጫናው እሷ ላይ ነው የሚሆኑ። እናቶች ላይ ምግብ የምትሰራው እሷ ናት። ቤቱ የምትጠርገው እሷ ናት። ልጆችን የምታስተምረው እሷ ናት። እየደከማት እየመጣ ነው። ስለዚህ ጫናው እየበዛ ነው። ይሄ ራሱም የተለያየ እንደዚህ ሶሻል ሳይንቲስቶች ላይ እያዩት ቻይና ላይም የተለያየ ሀገር ላይም እያዩ ነው። ሴቶች ላይ በጣም ስራ እየበዛ ነው እየተባለ ነው። ሌላም ደግሞ ጥቃቶችም እየበዙም እየተባለ ነው። የሴቶች ጥቃት ላይ ማለት ነው። ይሄ ምንድን ነው? የድሮ አስተሳሰቡ ስቲል አንዳንድ ቤተሰብ ላይ አልተቀየረም ማለት ነው። ይሄ ነገር ትልቅ አደጋ ነው እየደረሰብን ነው ብለው አንድ ላይ ከመስራት እሱም ዝም ብሎ እንዳለ ቁጭ ብሎ ቲቪውን ያያል ማለት ነው። ያለው ጣና ውሳ ላይ ነው የሚሉ ልጆቹ ጉዳይ የሁሉም ነገር ማለት ነው። ያ ራሱ ድካም ነው። እነሱ ደግሞ ያብሱታል ከአምቦ ጋር ከተያያዘን ማለት ነው። አሁን ቤት ውስጥ ተቀመጡ ስለተባለ እሱ ራሱ ደግሞ ሌላ ችግር የሚያመጣው ምንድን ነው? የህፃናቶች ጥቃትና የቤት ጥቃትም ሊደርስ ይችላል። ባልና ሚስት ቶሎ ሊናደዱ ይችላሉ። ምክንያቱም ብዙ ጊዜ የተለመደ ትምህርት ቤት ነው ያሉት። ሰው ደግሞ ትላልቅ ሰው ደግሞ ስራ ሄዶ ነው የሚመጣው። ስለዚህ አሁን አንድ ላይ ነው ያሉት እና ይሄ ነገር አልተለመደም። ትልቁ ፈተና ነው የቤተሰብ ምክንያቱም አራት ሰዓት አንድ ላይ ነው ያሉት፣ መውጣት አይችሉም። ስለዚህ አንደኛው ከጫናው ከመጣው ጋር ነው ከዚህ ከአዲሱ ነገር ማለት ነው። ሁለተኛ ደግሞ ከድሮ በረ ችግሮቹ አሁን በጣም እየበዙ ነው የሚመጡት። ምክንያቱም አንድ ላይ ነው ያሉት። ወጣ ብለው የተለመደ ነገር ሊያደርጉ ይችላሉ ነው ወይ እሷ እናቷ ቤት ትሄዳለች፣ ወይ ጓደኞች ጋር ትሄዳለች፣ እሱ ጓደኛ ጋር ሄዳል። የተለያዩ ነገሮች ላይ እሱ ስላለ አሁን ትልቁ ፈተና ነው።
ዛሃራ በአሁን ሰዓት ሰዎች እራሳቸውን ከፍርሃት ነጻ አድርገው በመፍትሄዎች ላይ በማተኮር መንፈሳዊ በመሆን ባላቸው ነገር እርስ በርስ በመተጋገዝ እንዲሁም ይህ ሁናቴ ጊዜያዊ መሆኑን በመረዳት የስነ ልቦና ጤንነትን መጠበቅ እንደሚቻል ታስረዳለች።
አንድ ሰው ብቻ አይደለም ይሄ ነገር ችግር ያለው ሁሉም ላይ ስለሆነ እኔ መጥፎ ሰው ስለሆንኩኝ እኔ እንዲህ ስለሆንኩኝ እኔ የደረሰብኝ የሚባል ነገር የለም። ምክንያቱም ሁሉም ላይ እየደረሰ ነው። ትልቁ ነገር ምንድን ነው? ኮንትሮል ማድረግ የምትችውን ነገር ማሰብ። ያ ማለት ምንድነው? ዛሬ ቀኑ እንደምን ብዬ አድራለሁ ብሎ ማሰብ ነው። ፍርሃት አለ በቃ አሁን ምንድን ነው አለ ብሎ ማወቅ። አንዳንዴ ፕሮሰሱን ነው ምንፈራው፣ ሲደርሰን በቃ ሆነ ነው ምንድን አይደለም። ይሄ ነገር ሀገራችን ገብቷል፣ ኦኬ በቃ እና ምንድን ነው ማድረግ ያለብኝ ይሄን ነገር ማድረግ አለብኝ ብሎ ከራሱ ጋራ መወያየትና መቀበል። ስለዚህ ቀን እንደዚህ መታጠብ አለብኝ፣ ቤቴን እንደዛ ማድረግ አለብኝ ብለሽ ወደ ፕሮግራም መግባት፣ ማድረግ ያለብሽን ነገር ካረግሽን ፍርሃቱ እየለቀቀሽ ነው የሚመጣው። ምክንያቱም እኔ በቻልኩት ነገር እያረኩ ነው ትያለሽ። አሁን ወደ አምላክ ነገር የሚነገረው ምናል አይደል? ይሄ ስፒሪቹዋሊቲ በጣም ኮምፖነንት ስፔሻሊ ደግሞ ኢትዮጵያ በጣም በሁሉም ሃይማኖት ላይ በጣም የምናተኩር ነን፣ በጣም የምናከብር ነን። ስለዚህ ይሄ ነገር የሚጠቅም ይመስለኛል። ተመስገን፣ ይሄ ነገር አለኝ፣ ባለን ነገር መመስገን። ምክንያቱም ትልቁ ነገር ጭንቅላታችንን አፕሊፍት ማድረግ እንዳለ። አንዳንዴ ሰው ከአልጋው ራሱ እኮ አይነሳም በጭንቀት ብቻ ማለት ነው። ይሄ ኢሚኒቲ እየተባለ ነው አሁን ብዙ ጊዜ ካየሽ የኢሚኒቲያችንን መጠንከር አለበት እየተባለ ነው። እሱ ትልቁ የኢሞሽናል አስፔክቱ አለው፣ የአእምሮም የልቦናም ጉዳይ አለው ከአካላዊ ሌላ ማለት ነው። አሁን ያለው ሰው በእውቀት ይሆናል ወይም በሀብትነት ይሆናል ያለው ነገር ማከፋፈል ዳት የራሱ ደግሞ ይጠቅማል ይመስለኛል። ከዛ በኋላ በተቻለ መጠን ወደ ኖርማል ላይፍ መግባት፣ ያ ማለት ቢዚ መሆን፣ የተለያየ ነገር ቤት ውስጥ ሆኖ መስራት ይሆናል፣ ህጻናቶችን ቢዚ ማድረግም ይሆናል፣ አ የተለያየ ንቃቃ እንዲጫወቱ ምን እንዲያደርጉ ማድረግ፣ ወደዛ መግባት ይመስለኛል። እሱ ካረግሽ ጭንቅላትሽ ቁጭ ስላላለ ፍርሃቱም እየለቀቀ ይመጣል። ትንሽ ስፖርት መስራት ጥሩ ነው፣ ጤናን ሰውነትን ማንቀሳቀስ ጥሩ ነው እና ፕሮግራም ማድረግ ቁጭ ብሎ ቴሌቪዥን ማየት ወይ መጠጣት ወይ ምናምን ነገር አይጠቅምም። የመንፈሳዊ ጉዳዮች ላይ ሃይማኖት ላይ በተቻለ መጠን መስገድ መጸለይ ይሆናል። ከቤተሰብ ጋር ቁጭ ብሎ መወያየት ይሆናል። ይሄ ነገር ሊያጠነክረን ይችላል።
የስነ ልቦና ሐኪሟ ዛሃራ ሰዎች መፍትሄው ላይ በማተኮር ከተገቢውና ከታማኝ የመረጃ ምንጮች ብቻ የሚያገኟቸውን መረጃዎች እንደ ሐኪም ትዕዛዝ ቆጥሮ በመተግበር እንዲሁም ደግሞ በማህበራዊ ሚዲያ ላይ የሚያጠፉትን ጊዜ በመቀነስ ይህን አስቸጋሪ ወቅት ማለፍ እንደሚችሉ ታሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
ኤደንን ለዘገባዋ እናመሰግናለን። ተከታዩ ዘገባችንም ከዚሁ ከኮሮና ቫይረስ ጋር የሚያቆየን ይሆናል። ከሶስት አስርት ዓመታት በላይ የሆነው የሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን የዘል ፌስቲቫል እንዳይከናወን መወሰኑን አስታውቋል። ይሄ በስፖርት ፌዴሬሽኑ ታሪክ የመጀመሪያ የሆነውን ውሳኔ ማስተላለፍ ለምን አስፈለገ? ሀብታሙ ስዩም መልሱን በቀጣዩ ዘገባ ይዞታል።
ላለፉት 36 ዓመታት በሺዎች ለሚቆጠሩ ኢትዮጵያንና ትውልድ ኢትዮጵያን መገናኛ ሆኖ የባጀው የሰሜን አሜሪካ ስፖርትና ባህል ፌስቲቫል ዘንድሮ አይደረግም። ፌስቲቫሉን የሚያዘጋጀው የኢትዮጵያን የሰሜን አሜሪካ የስፖርት ፌዴሬሽን የሕዝብ ግንኙነት ኃላፊ አቶ እያዩ ዘነበ ለዚህ ምክንያቱን ያስረዳሉ።
በዚህ በኮሮና ቫይረስ ወረርሽኝ ምክንያት ገደላል። ይህም የሆነበት ምክንያት ምንድን ነው? የቫይረሱ ስርጭት በአደገኛ ሁኔታ ላይ ስለሆነ እኛ ደግሞ ያው ተግባራችን ኢትዮጵያውያንን ማገናኘት በስፖርቱ ፌስቲቫል አማካኝነት ተደርጎ ማገናኘት ለአለፉት 36 ዓመት ይህን ስናደርግ የኖርን ድርጅት ነው። ከዚህ ቀደም እንዲህ አይነት አስከፊ ነገር እንዲተላለፍ የተደረገበት አጋጣሚ አልነበረም። ብዙ ውጣ ውረዶች አልፈናል። ግን አሁን ይሄ በጣም በጣም አደገኛ ሁኔታ ላይ ስላለ ይሄ በአጭር ጊዜ ውስጥ ደግሞ ይቀጠፋል የሚባል ሁኔታ ስላልሆነ ለመሰረዝ ወስነናል ማለት ነው።
አንድነትና መሐሪነት በሚል ርዕስ የዘንድሮውን ፌስቲቫል እንድታዘጋጅ የተመረጠችው ከተማ ሚኔሶታ ነበረች። ቀነ ቀጠሮውም ከሰኔ 28 እስከ ሐምሌ 4 2020 እንደ አውሮፓውያን አቆጣጠር ነበረ። የፌስቲቫሉ መሰረዝ መጋቢት ላይ መሰማቱን ተከትሎ ፌዴሬሽኑ ለውሳኔው አልፈጠነም የሚል ጥያቄ መነሳቱ አልቀረም።
ያ እርግጥ ነው። እንግዲህ ይህን ውሳኔ እንዳልኩት ስንወስን የጤና ባለሙያዎች አንዳንድ ባለሙያዎች በማካተት ብዙ ምክክር ተደርጎበት ነው ይሄ ነገር የተደረገው እና እንደምታየው ሁሉ ማንም ሰው ከቤት እንዳይወጣ እየተደረገ ነው። በአንዳንድ ቦታዎች ላይ ሁላችንም ቤት ውስጥ ቁጭ ብለን ነው ዴይ ቱ ዴይ ያለውን ስራችን የምናካሄደው ያለ ነው። በአጭር ጊዜ ውስጥ ይሄ ነገር ይቀጫል ብለን አናስብም። ጊዜው እየደረሰ ነው። የቀረን እንግዲህ 2 ወር ነው የቀረን ይህን ፌስቲቫል ለማካሄድ። በዚህ በሁለት ወር ውስጥ አሁን ነገሮች እንኳን ተመልሰው ኖርማል ቢመጡ እንደርሳለን ወይ የሚለውን ግምት ውስጥ ከተናል። ሌላው ደግሞ ነገር ደግሞ ቢቻል እንኳን ያው የነ ቶሎ ቶሎ ነገር ነው የሚሆነው። በኢኮኖሚካሊም ሰው ተመቷል ነው የአውሮፕላን ትኬት ገዝቶ እዛ ድረስ መጥቶ ሪከቨር አድርጎ ምን ፈልገውን ይመጣል ብለን የምናስበውን ሰው ሁሉ ላይመጣም ይችላል። አንድ ሁለተኛ ነገር ደግሞ ሰውንም ማጨናነቅ ነው። የተሻለው መንገድ ያው በቀጥታ ይህን ነገር አስተላልፎ ለሚቀጥለው አመት ከሁሉ ነገር እግዚአብሔር ጠብቆን ለመገናኘት ሁላችንም ተስፋ እናደርጋለን።
የዘንድሮው ፌስቲቫል የተሳካ እንዲሆን አዘጋጆች ብዙ ገንዘብና ጊዜ እያባከኑ እንደነበረ የተናገሩት አቶ እያዩ ከተሳታፊዎች ጤናና ደህንነት በላይ በዚህ ሰዓት የሚያሳስብ ባለመኖሩ ውሳኔው እንደተላለፈ አጫውተውናል። ፌዴሬሽኑ ተሰሚነቱን በመጠቀም ከኮቪድ-19 ጋር የሚያያዙ ድጋፎችን ለኢትዮጵያ ለማዳረስም እንደተሰናዳ ነግረውናል።
ተስተላለፈ ማለት ለሚቀጥለው አመት ስራችንን አቆምን ማለት አይደለም። ልባችን ያለው ከህዝባችን ጋር ነው፣ ስፔሻሊ ኢትዮጵያ ውስጥ ካለው ጋራ። በዚህ በመጣው መቅሰፍት ወይም ጥቃት እንዴት አድርገን ነው እዛ ያለውን ህዝብ የምንረዳው የሚለውን ነገር ቦርዱ እየተነጋገረበት ነው ከስራ አስኪያጅ ኮሚቴው ጋራ። በምን አይነት መንገድ ስል እንዴት ነው ሜዲካል ሰፕላዮችን መላክ የምንችለው፣ ይህን በአፋጣኝ ነገር ለማድረግ ምክክር ላይ ነው ያለ ነው፣ እናደርገዋለን። ቡድኖቻችን በየቦታው ያሉት የስፖርት ቡድኖች እግር ኳስ ትሬኒንግ እንዳያደርጉ እንዳይሰባሰቡ ያን ሁሉ መልእክት አስተላልፈናል። አሁንም የምናስተላልፈው መልእክት ምንድን ነው? በተቻለ መጠን ይሄ ስብስብ ያለበት ቦታ ላይ ላለመገኘት ህዝቡ ራሱን እንዲጠብቅ፣ በየጊዜው ንጽህናን ጠብቆ ገለል ባለ ሁኔታ ይሄ ጊዜ እስከሚያልፍ ድረስ ራሱን እንዲጠብቅ ነው ምክር የምናደርገው።
የሰሜን አሜሪካ የስፖርትና ባህል ፌስቲቫል እንደ አውሮፓውያን አቆጣጠር በ1984 ዓ.ም በአራት ቡድኖች የተጀመረ የአመት ግብር ነው። ከአመት ዓመት ዝነኝነቱ በጨመረው በዚህ ፌስቲቫል ላይ የሚሳተፉ ቡድኖች 30 ደርሰዋል። ከስፖርቱ ወዲያ በባህልና ትውውቅ ረገድ በርካታ የክብር እንግዶችና ተሳታፊዎችን እያቀርብ የነበረው ፌስቲቫል በአስር ሺዎች የሚቆጠሩ ከመላው ዩናይትድ ስቴትስ የመጡ ኢትዮጵያንና ትውልድ ኢትዮጵያን የሚታደሙት የሀገር ልጅ መገናኛ ሆኖ መክረሙ አይዘነጋም። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ሲልቨር ስፕሪንግ፣ ሜሪላንድ።
ሀብታሙን እናመሰግናለን። ተከታዩ ዘገባችን ደግሞ ወደ አምቦ ነው የሚወስደን። የኮሮና ቫይረስ ወረርሽኝን አስቀድሞ ለመከላከል በአምቦ የተለያዩ ቦታዎች እጅ መታጠብ እየተከናወነ ነው። የቫይረሱ ምልክት በከተማው ባይታይም ህብረተሰቡ ግንዛቤ ኖሮት ራሱን እንዲጠብቅ በቅንጅት እየሰራን ነው ሲሉ የከተማው ጤና ጽሕፈት ቤት ኃላፊ ገልጸዋል። ምልክቱ እንኳን የሚታይበት አጋጣሚ ካለ ለይቶ ማቆያና አስፈላጊው ክትትል የሚደረግበት ቦታ ማዘጋጀቱን የአምቦ ዩኒቨርሲቲ ሪፈራል ሆስፒታል አስታውቋል። ናኮር መልካ ተጨማሪ ዘገባ አለው።
በአምቦ ከተማ አስተዳደር ፊት ለፊት ሰዎች እጃቸውን ሲታጠቡ ይታያል። ጠጋብዬ ሳናገራቸው ባለጉዳዮች እንዲሁም አልፎ ሂያጆች መሆናቸውን ገልጸው በዓለም ከፍተኛ ስጋት የፈጠረውና የበርካቶች ህይወትን የቀጠፈውን የኮሮና ቫይረስ ወረርሽኝን ለመከላከል እጃቸውን በተደጋጋሚ እንደሚታጠቡ ይናገራሉ።
ስሜታ ግን ለገሰ ባላለው ነዋሪነት አምቦ ከተማ ውስጥ ነው። እንግዲህ አምቦ ከተማ አስተዳደር ፊት ለፊት ላይ ሰሞኑን ተጀምሯል ይሄ የእጅ መታጠብ። በር ላይ ሳትታጠብ መግባት አትችልም። በስርዓቱ ነው ታጥበን እጃችንን በአልኮል ሁሉንም ነገር አደራርቀን የምንገባው። ይሄ እንግዲህ አሁን እንደ ዓለም አቀፍ የታወቀው ይሄ ወረርሽኝ ኮሮና ቫይረስን ለመከላከል የሚደረግ አንድ መከላከያ ዘዴ ነው ተብሎ እንግዲህ በጤና መምሪያ የተላለፈውን መልእክት ተግባራዊ እያደረጉ የሚገኙበት ሁኔታ ነው የተረዳሁት። እኔም እንግዲህ እንደ ማንኛውም ሰው ለጉዳይ ነው የሚወጣለው። ሳልታጠብ መግባት ስለማልችል ታጥቤ ነው እንግዲህ እናንተ የሚያገኛችሁኝ። ወደ ገጠር የሚገኙ ማህበረሰቦቻችን በስርዓቱ መረጃውን ላያገኙ ይችላል እና አብዛኛው ደግሞ ልጆቻችን በከተማ ላይ በዩኒቨርሲቲ፣ በኮሌጅ፣ በሃይስኩል ደረጃ ከተማ ላይ የሚማሩ ስላሉ በአሁኑ ሰዓት ደግሞ ትምህርት ቤትም የተዘጋ ስለሆነ የሰሙትን አንደርስታንድ ያደረጉትን ነገር ገጠር ላይ ላሉት ማህበረሰቦቻችን፣ ወገኖቻችን ማስተላለፍ መቻል አለ።
ሳቤት ይባላል እና የመታጠብ ሁኔታው ደግሞ በጣም ደስ ይላል። ለመከላከልም የመከላከል ኃይሉ በጣም ከፍተኛ ለማለት ፈልጋለሁ። ለምሳሌ ኮሌራ በተያያዘ በተባለ በሶስተኛ ቀን ነው እጅ መታጠብ አንደኛ በገዛ ፈቃዷ አልኮልና ሳሙና ገዝታ ለመዘጋጃ መስሪያ ቤት ያቀረበች፣ አሁን ደግሞ ቤተው በዚህ የሚመስል መልኩ እያቀረበች ነው ያለ።
እኔ ስሜ ለአባ ገብሳ እባላለሁ። እጅ መታጠብ ከብዙ ነገር የሚያድንና የሚከላከል ይመስለኛል። ኮሮና በሽታ እየተስፋፋ ስላለው እጃችንን ጥንቃቄ አድርገን እጃችንን ታጥበን መንግስት የሚለውና ባለሙያ የሚለውን የሚያስተላልፈውን ተግባራዊ ካደረግ ከዛ የምንከላከል ይመስለኛል። ሰው በብዛት ያው በሚዲያ እየተከታተለ እያለ ነው። ሁሉም ሰው ራሱን እየጠበቀ ነው። ከዛ በኋላ ባለሙያ የሚለውን ደግሞ እያደረገ ያለ።
የአምቦ ከተማ ጤና ጽህፈት ቤት ኃላፊ ሲስተር ደበልቱ ጉደታ የኮሮና ወረርሽኝን አስቀድሞ ለመከላከል በህብረተሰቡ ዘንድ ግንዛቤ እንዲደርስ ለማድረግ በቅንጅት እየተሰራ ነው ብለዋል።
ህብረተሰቡ እጅ መታጠብ ቦታ አካባቢ ሲደርስ በተለይ ለምን ይታጠባሉ የሚል ህብረተሰብ የለም። ታጥቦ ለመግባት ሰው የሚጋፋው ለምን? ይሄ በሽታው ይከላከላል። ይሄ እጅ መታጠብ በሽታው ይከላከላል ወይ? ጤና ጥበቃ ሚኒስቴር ወይ ደግሞ ህዝብ ቢሮ አቅጣጫ የሰጠው ትክክል ነው ብለው ህዝቡ አምኖበታል ማለት ነው። ስለዚህ ይህ በሽታ ለመከላከል ባንክ አካባቢም በጣም የታጠቡበት ነው። ዞን ጤና ቢሮ አካባቢ፣ ከተማ ከንቲባ ቢሮ ፊት ለፊትም የታጠቡበት ይገኛሉ ማለት ነው። ይሄ ቦታ መንገድ ላይ ነው። ሁሉም ሰው ያያል። ሁሉም ሰው ፕራክቲስ ያደርጋል። በየቤቱም ይታጠባል። ስለዚህ ይሄ በሽታ ከታጠብ ከዚህ ቫይረስ ማጠቃት ይከላከላለሁ ብሎ ህዝቡ ስላመነበት ነው።
በአምቦ ዩኒቨርሲቲ ሪፈራል ሆስፒታልም ተገኝቼ የጤና ባለሙያ አነጋግሬ ነበር። የሆስፒታሉ ሕክምና ክፍል ኃላፊ ዶክተር ጎንፋ ሞቲ ወረርሽኙን አስቀድሞ ለመከላከል ለአምቦ ዩኒቨርሲቲ ተማሪዎችና አጠቃላይ ለሆስፒታሉ ተጠቃሚዎች እየሰጡ ስላሉት አገልግሎት ተከታዩም ብለዋል።
በተለያየ ኮሚቴዎችን አዋቅረናል። በዩኒቨርሲቲ ደረጃ እኔም አንዱ አባል ነኝ። በሆስፒታል ደረጃ ደግሞ ሶስት አይነት ኮሚቴዎች ተዋቅሮ አሁን ወደ ስራ ከገባን አምስተኛ ቀናችን ነው። ከአቅርቦት ጋር የተገናኘ ጤና ትምህርት የሚሰጡና ህክምና ፓርቱን የሚሰጡ ሐኪሞችን የያዘ ነው እና በዩኒቨርሲቲ ደረጃ የተለያየ ግንዛቤ ማስጨበጫ ስልጠናዎችን እየሰጠን ነው። ለተማሪዎቹም አትሊስት ለቮለንተር ለሆኑ ተማሪዎችን መጥተን ለእነሱ ግንዛቤ እየሰጠን እነሱ ደግሞ አልፎ እንዲሰጡ እያደረግን እንገኛለን። ሌላ ባነሮቹም በተለያየ ቦታ በዩኒቨርሲቲ ውስጥም በሆስፒታላችን ውስጥም አሳትመን ተማሪዎቹ አክሴስ ማድረግ የሚችሉ ቦታዎችን ለጥፈናል። ተማሪዎቹ ከግቢ እንዳይወጡ ተከልክሎ ተማሪዎቹ ባሉበት ቦታ እንዲቆዩ ተደርጓል። ተማሪዎቹም ትምህርቱ ተቋርጦ አሁን በጊዜው በዶርማቸው አካባቢ ቆይቶ በየቦታው እንዳይሰባሰቡ እየተደረገ ነው። እጃቸውም ደግሞ በአልኮል እና በሳሙና እጃቸውን እየታጠቡ ይገኛሉ። በዚሁ አጋጣሚ የዩኒቨርሲቲ ሰራተኞችም እንደዚሁ በተለያየ ቦታ ውሃው ተለቆ እየታጠቡ ይገኛሉ። ሐኪሞችንም በዛ አካባቢ በዩኒቨርሲቲ ደረጃ የተማሪ ክሊኒኮች ሶስቱንም ያዋሮ የዋና ግቢና የጉደር እኛም በየጊዜ እየሄደን እየጎበኘን ያለውን ክትትል እያደረገን እንገኛለን ማለት ለሐኪሞቹ አንድ ሰው ምልክቶቹን ካሳየ ትልልቆቹ ምልክቶች የሚባሉት ትኩሳት አለ፣ ማፈን አለ፣ ሌላው ደግሞ ደረቅሳል ማለት ነው። እንደዚህ አይነት ካለው አትሊስት ሌላ ትራቭል ስትሪ ወደ ሌላ ቦታ ሄዶ ወይ ከዛ የተመለሱ ሰዎች ጋር የተገናኘ ሰው ወደዚህ ወደ አይሶሌሽኑ እንወስዳለን። እነዚህ ካለው ምንድነው የምናደርገው? ጊዜያዊ የምናቆይበት ቦታ አዘጋጅተናል። ከዛ የሚበልጥ ከሆነ ደግሞ ወደ ፓስተር ደውለን እዚህ መጥቶ ናሙናን እንዲወስዱ ማድረግ፣ ከዛ ለሕክምና የሚያስፈልግ እውነትም ፖዘቲቭ ከሆነ ወደ ኮቶቤ ወደ የተዘጋጀ ሆስፒታል እንዲላኩ ማድረግ ነው ማለት።
ለአሜሪካ ድምፅ ናኮር መልካ ካምቦ።
ወደ ተከታዩ ዘገባ እናልፋለን። የኮሮና ቫይረስ ስርጭትን ለመግታት ኢትዮጵያውያን አርቲስቶች በተለያዩ ማህበራዊ ሚዲያዎች ግንዛቤን ለመፍጠር አጫጭር ማስታወቂያዎችን በመስራት እየተረባረቡ ይገኛሉ። ለዛሬም ከሰሞኑ እንግዳ አድርገነው የነበረው ሰሞን ይስማውና አርቲስት ሚካኤል ሚሊዮን እንዲሁም ሌሎች አንጋፋና ወጣት አርቲስቶች ከቫይረሱ ጋር ተያያዥ በሆኑ የአኗኗር ዘይቤዎች ላይና በተለያዩ ርዕሰ ጉዳዮች ቪዲዮ ቀርጸው በማቀናበር በማህበራዊ ሚዲያ ላይ እያሰራጩ ግንዛቤን እየፈጠሩ ይገኛሉ። በተመሳሳይም ሞዴልና የፊልም ባለሙያዋ አምለሰት ሙጬ በራሷ የኢንስታግራም ገጾች ላይ በቤት ውስጥ በቀላሉ ተዘጋጅተው በኪስ መያዝ የሚችሉ ሳኒታይዘር አዘገጃጀት እያስተማረች ነው። ኤደን ገረመው እነዚህም ባለሙያዎች አነጋግራ ተከታዩን ዘገባ አሰናድታለች።
እጅንንሳ
አርቲስት ሚካኤል ሚሊየን ከባህላችንም ሳንወጣ ጤና ስጥልኝ እየተባባልን እጅ እየተነሳሳን ጤናችንን መጠበቅ እንችላለን ይላል።
ስጥልኝ የሚለው ሀሳብ በጣም ትልቅ ሀሳብ እንደዚህ ነው ሚል ባህሉ ተሰብቀው ቆንጆ ቆንጆ ሀሳቦች አሉ። ኦልሬዲ መዳኛ የሚሆኑ እነሱን ማንቃት ያስፈልጋል። ያው ሶሻል ዲስታንስ የሚለው ትልቁ ነገር አሁን እንግዲህ ይሄ ያመጣው ቫይረስ በማህበረሰብ ኖር ውስጥ ላይ ነው መሰረት ያድርጉ ማለት ባህልን ነው የሚሰብረው። ስለዚህ ጥንቃቄ ያስፈልጋል። እንደ ራሳችን ባህል እንዴት አድርገን ራሳችን ማፌት ማድረግ ራሳችን እናበቃ እንችላለን ብሎ ማሰብ ያስፈልጋል። ስለዚህ ከራሳችን ከባህላችን ጋራ ነገሩን አዋቅሮ እንዴት የምንከላከለው እንደማሰብ በጣም ተገቢ ነው። ሰው በማወቅም ይሁን ባለማወቅ በተለይ ባለማወቅ ለብዙ ነገር ችግር ሊኖር እንችላለን። ምን ካለመፈለግ ጋራ የዛ ነገር ተባባሪ ካለመሆን ጋራ አሁን ደግሞ ኮሮና ዛሬ የመታጠፋት ስለዚህ የዚህ ነገር ተባባሪ ላለመሆን ማንኛውንም ጥንቃቄ ስነ ልቦናው ነው ከውስጥ ነው የሚመነጨው እውቀት ማለት። አሁን ሰው አላምርምና አልፈራውም። ሰው ራሱ ባይሞት ሌላ ሰው በእጁ ምክንያት እንደሚጠፋ በደንብ እዚህ አልተረዳፈዋለ። ስነ ልቦናው መንቃት አለበት። ስለዚህ እንዴት ስነ ልቦናውን ነቃም ያሉት ምን አይነት ችግርም እንደሚፈጠር እንዲነቃ ነው። አጭር ቪዲዮ ነው። ያን ያህል ነገርን ማብራራት አይቻልም። የሞት ተባባሪ አለመሆን፣ ሰዎች ጥፋት ለዓለምን ጥፋት ተባባሪ አለመሆን ያለበት የሚያሳዩ ሀሳቦችን አስይዘናል ብለን እናስባለን።
ያለ ቀለም ያለ ዘር ልዩነት ለሰው ልጆች ሁሉ እንቆማለን። አብረን እንጂ ብቻችንን አንድ።
ከነዚህ ቪዲዮዎች ጀርባ ያሉት ሰሞን ይስማውና ጓደኞቹ በተለያዩ ቋንቋዎች የግንዛቤ ማስጨበጫ እየሰሩ ይገኛሉ። ሰሞን ሰዎች በሚበዙባቸው ስፍራዎች በተለይም ደግሞ በግብይት ሰዓት እየታዩ ያሉት ሁኔታዎች አሳዛኝ መሆናቸውን ገልጾ ብቻችንን አንድንም የሚል ሃሽታግ እንጀምራለን ይላል።
ብቻችንን አንድንም ምሳሌ በጣም ግሪዲ የሆኑ ነጋዴዎች አሉ፣ ያስቸገሩ አሉ። እነሱንም ነው የሚነካው ማለት ብቻችንን አንድ ላይ ነን፣ መተሳሰብ ነው ያለብን፣ አብረን መዋጋት ያለብን ምንም ሀሳብ ያለው እሱ በደንብ ሰው ጋር ሲደርስ ደግሞ ብቻችንን አንድንም የሚል ሃሽታግ ያለ እሱም እንደዚህ በተለያየ ቋንቋ ቻሌንጅ የሆኑ ይወጣል አሁን ሀሽታግ ይወጣል ማለት ነው። አባው ኬሪንግ ነው እርስ በርስ
ከዚሁ ጋር በተያያዘ የፊልም ባለሙያዋ አምለሰት ሙጪም በግል ኢንስታግራም ገጿ ላይ በቀላል ሁኔታ ኪስ ውስጥ የሚከተት ሳኒታይዘር አዘገጃጀት እና እጅ አስተጣጠቦች ላይ ግንዛቤ ለመፍጠር እየሰራች ትገኛለች።
ስንታጠብበት በማንችልበት ሁኔታ ላይ ስንሆን በቀላሉ የሚዘጋጁ ውህዶች ይኖሩናል። ጀርም፣ ቫይረስ እና ባክቴሪያን በቀላሉ ይገልልናል። ከዚህ ጋር አልኮል አለኝ፣ ውሃ አለኝ፣ ግሪስሊን አለኝ። አልኮሉን ስድስት እጅ አልኮሆል፣ ሶስት እጅ ውሃ፣ አንድ እጅ ደግሞ ግሪስሊን አደርጋለሁ ማለት ነው። ከዛ ይህንን በደንብ በዚህ ማዋሃድ አንዳንድ ነገሮችን ስንነካ እያወጣን እጃችንን በመጥረግ የመኪና የታክሲ እጀታዎች፣ የበር እጀታዎች፣ ኤሌቬተር ብር ከነካም በኋላ እጃችንን ንጽህና እንጠብቃለን ማለት ነው።
መታጠም በማንችልበት ውሃ እንኳን አይደለም ቅድኛ ኑሮ ያለው ሰው ጋር አይደለም ደህና ኑሮ አለ ምቹ ጋር ራሱ ውሃ በሶስት ቀን በአራት ቀን ነው ሲመጣው እና ከባድ ነው። ፍትግሪ ታጠብ ማለት ሁን ብቻ መታጠብ ባንችል ውሃ ባናገኝ ከታክሲ ስንወርድ ከባሱ ስንወርድ ትሬን ስንወርድ ቦርሳችን ውስጥ የምትቀመ ጠብ እያደረግን ለብዙ ጊዜ የምታዘለትል ደግሞ ቫይረስ ሊያለምን ይችል ነገር ማዘጋጀቱን ነገር ሀሳብ ሲያወሩ ሳመሆንና ዶክተሮች ክስ እንደዚህ ነገር ካለ ጥሩ ነው ይህንን ሰው ማወቅ አለበት። ምክንያቱም በቀላሉ አልኮል ሊገኝ ይችላል። ትንሽ አቀማመሙ ነገሩን ያንን አደረግኩኝ። ያው የምታገኘው መረጃ ሁሉ ማካፈል መልካም የመሰለሽን ነገር ና አንቺ ተጠቃሚ ያደርግሽን ለሌላ ሰው ማካፈል ደግሞ ትልቅ ማለው ይል ስላሰብኩኝ ከዛ መልኩ እዛ ላይ ጨመር ነው ማለት ነው። ያንንም ሀሳብ ባህላችን ትንሽ ከባድ ነው። አንዳንድ ባህላችን ነው አኗኗራችን ከባድ ነው። በጣም ሲጠባቀን ነው የምትኖረው ነው እንደ ልኝ ግን ከመጣ በጣም ተጎጆች የምንሆነው እኛንን ከምን በላይ ነው። ጥንቃቄ ያስፈልጋል። እግዚአብሔር የሚያግዘው እኛም ስናግዘው ነው የምችለውን ነገር ጥንቃቄ ማድረግ እግዚአብሔር ደግሞ ሳግዘን አድላፍለው።
ሰሞሆን ይስማውና ባልደረቦቹ እነዚህ ምስሎች ከማህበራዊ ሚዲያ ዘለው በተለያዩ መደበኛ መገናኛ ብዙሃን ከኮፒራይት ነጻ በመሆናቸው እንዲወሰዱና ህዝቡ እንዲማርባቸው ለመገናኛ ብዙሃን ባለቤቶች ጥሪያቸውን ያቀርባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። በእኛ በኩል ሰላም፣ በደህና ደሩ።